Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሶሻል ሚዲያ ምን ነው የሚረጫው? በርካታ ነገሮች ስላሉ እሱም የተነሳሉ ዋናው አመራሩን በደማቅ የመፈለግ የተሟላ ኢንፎርሜሽን የማግኘት ጥማት እንደነበረው ነው ያየነው።
በምክትል ጠቅላይ ሚኒስትርነት ማዕረግ የኢኮኖሚ ዘርፍ አስተባባሪና የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ናቸው። የኢህአዴግ አስረኛ ድርጅታዊ ጉባኤ ሰሞኑን እየተካሄደባት ካለችው መቀሌ ዝርዝሩን በዕለቱ አብይ ርዕስ ይዘናል። የደቡብ ሱዳን አንጃዎች ስምምነትና አንድምታ ሌላው ዘገባችን ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚተላለፈው ልዩ ግማሽ ሰዓት ፕሮግራማችን አሁን ጀምረዋል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ሲድራክ ፍራንክሊን ስርጭቱን ያቀላጥፍልናል። አሁን ለቀዳሚው የሰዓቱ የዓለም ዜና አዲሱ አበበ
እንደምናመሽታችኋል። የሶሪያዋ ፕሬዝዳንት ባሽር አልአሳድ በአገራቸው ምርጫ የታዛቢዎችን መገኘት ተቃወሙ። ሶሪያ ውስጥ ለአራት ዓመታት በዘለቀው የእርስ በርስ ጦርነት የውጭ አገር ሰዎች ጣልቃ በመግባት አውከውኛል የሚሉት አልአሳድ ወደፊት በሚካሄደው የአገሪቱ ምርጫ ዓለም አቀፍ ታዛቢዎች አያስፈልጉንም ሲሉም ተሰምተዋል። ዓለም አቀፍ ታዛቢዎች የሚገኙበት ምርጫ አይታሰብም ብለው ይህማ የአገርን ሉዓላዊነት መዳፈር ይሆናል ሲሉም ተናግረዋል። በጃፓን ከፍተኛ ባለስልጣናት ላይ ዩናይትድ ስቴትስ ስለላ አካሄዳለች በተባለው ጉዳይ ፕሬዚዳንት ባራክ ኦባማ ማዘናቸው ተገለጠ። የቶኪዮ መንግስታዊ ቃል አቀባይ ያሺሂዴ ሹጋ እንደገለጡት የሚስተር ኦባማ አስተያየት ይፋ የሆነው ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋራ በቴሌፎን በተነጋገሩበት ጊዜ ነው ተብሏል። ቃል አቀባዩ ሹጋ ነገሩ ጃፓን ውስጥ ብዙ ስላነጋገረ ፕሬዚዳንት ኦባማ አዝናለሁ ብለዋል ሲሉ ተናግረዋል። ይሁን እንጂ የተባለው ስለላ በእርግጥ መካሄዱን ሚስተር ኦባማ አምነዋል አላሉም ሹጋ። አንድ የሞሮኮ ዜጋ ፈረንሳይ ባቡር ውስጥ ሊያደርስ ነበር የተባለውን ጥቃት ያከሸፈው አሜሪካዊ ትልቁን የዩናይትድ ስቴትስ የጦር ኃይል ሜዳሊያ ሊሸለም መሆኑን የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን አስታወቀ። የኦሬገን ብሔራዊ ዘብ አባል የሆነው አሌክሳንደር ሻርላቶስ የወታደሮች ኒሻን የተባለውን ሜዳሊያ ነው የሚሸለመው ሲል ፔንታገን ማለትም መከላከያ ሚኒስቴር ትናንት ገልጧል። ሰሜንና ደቡብ ኮሪያ በመካከላቸው ያለውን ውጥረት ለማርገብ በደረሱት ስምምነት መሰረት ሰሜን ኮሪያ በተጠንቀቅ ይገኙ የነበሩ ወታደሮቿን ቁጥር መቀነሷ ተነገረ። ደቡብ ኮሪያም በበኩሏ ለጦርነት ዝግጁ ከመሆን አዝማሚያ ዘና የማለት ሁኔታን አሳይታለች። የትናንት ስምምነታቸው እንዳመለከተው ደቡብ ኮሪያ በሰሜን ኮሪያ ላይ የምታስተላልፈውን የፕሮፓጋንዳ ስርጭቷን እንዳቆመች መግለጧ አይዘነጋም። ሰሜን ኮሪያም መሬት ውስጥ የተቀበረ ፈንጂ በቅርቡ ለሁለት የደቡብ ኮሪያ ወታደሮች ሕይወት መጥፋት ምክንያት በመሆኑ ያዘነች መሆኗ ገልጣለች። ሁለቱም ኮሪያዎች በቅርቡ ወይ ሶል አሊያም ፒዮንግያንግ ውስጥ አንድ የጋራ ውይይት እንደሚኖራቸው የደቡብ ኮሪያው ፕሬዝዳንታዊ አማካሪ ኪም ኳንዥን ገልጠዋል። ውይይታቸው ለ62 ዓመታት የተቋረጠ ግንኙነቱን ያድሳል ተብሏል። ከዚህም በላይ በመጪው መስከረም ደግሞ በቀዝቃዛው ጦርነት ምክንያት የተለያዩ ቤተሰቦች የሚገናኙበት ሁኔታ ይፈጠራልም ተብሏል። የደቡብ ኮሪያ ሸሪክ ዩናይትድ ስቴትስ የሁለቱን ስምምነት አድንቃለች። በመጨረሻም የአፍጋኒስታንን የመከላከያ ሰራዊት መለያ የለበሱ ሁለት ታጣቂዎች ደቡባዊ አፍጋኒስታን ሄልማንድ ክፍለ ሀገር በሚገኘው አንድ ወታደራዊ ጦር ሰፈር ላይ ጥቃት ማካሄዳቸውን ኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ባወጣው መግለጫ አስታወቀ። የጣምራው ኃይል አባላት በወሰዱት የመልሶ ማጥቃት እርምጃ ሁለቱም አጥቂዎች ተገድለዋል ብሏል ኔቶ በመግለጫው። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አድማጮች፣ አሁን ለቀዳሚው የምሽቱ አብይ ርዕስ ወደ አዲስ አበባ እናቅና። የገዢው ኢህአዴግ አስረኛ ድርጅታዊ ጉባኤ ሰሞኑን በመቀሌ ከተማ ይካሄዳል። አገርን የሚመራ ፓርቲ ጉባኤ በመሆኑ ከፍተኛ ግምት የሚሰጠው ነው ብሏል ኢህአዴግ። የግንባሩ ሊቀመንበር አቶ ኃይለማርያም ደሳለኝ በድጋሚ በሊቀመንበርነት እንዲሁም በጠቅላይ ሚኒስትርነት እንደሚመረጡም ይጠበቃል ይላል እስክንድር ፍሬው ከአዲስ አበባ ያጠናቀረው ተከታዩ የዕለቱ አብይ ርዕስ።
በአራቱ አባል ድርጅቶች ሲካሄዱ የቆዩ ጉባኤዎች እየተጠናቀቁ ተሳታፊዎችም ወደ ዋናው የኢህአዴግ ጉባኤ እየተጓዙ ነው። ኢትዮጵያን ላለፉት 24 ዓመታት የመራው ኢህአዴግ ከሚያካሄዳቸው ስብሰባዎች ሁሉ ድርጅታዊ ጉባኤው ዋነኛው መሆኑ ይታያል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ቃለ ምልልስ ያደረጉት የግንባሩ ቃል አቀባይ አቶ ደስታ ተስፋው እንዲያውም ጉባኤው አገራዊ ሊባል እንደሚችል አብራርተዋል።
ትልቅ ፓርቲ ጉባኤ በመሆኑ በጉባኤው በሀገሪቱ ውስጥ ያሉ አጠቃላይ የህብረተሰብ ክፍሎች የሚወከሉበት ነው ማለት ነው። ኢህአዴግ ከሚመራቸው ክልሎች በተጨማሪ ሌሎች ክልሎችንም ባካተተ ሁኔታ በተጋባዥነት ተገኝተው በጉባኤው አስተያየታቸውን ጭምር በመስጠት የሚሳተፉበት ሀገራዊ ጉባኤ ተደርጎ የሚወሰድ።
ቃል አቀባዩ እንዳሉት ጉባኤው እንዳሁኑ ባለው ወቅት ሲካሄድ ደግሞ እንድምታው ብዙ ነው። በአንድ በኩል ጊዜው የምርጫ ማግስት እንደሆነ አስታውሰዋል። እናም እርሳቸው እንዳስረዱት ጉባኤው ይሄን መነሻ ያደረገ ውይይት ያደርጋል፣ ውሳኔዎችንም ያሳልፋል።
ህዝቡ በከፍተኛ ተሳትፎ ስልጣኑን ተጠቅሞ ከፍተኛ ይሁንታ ሰጥቶታል። ኢህአዴግ በተወዳደረባቸው የምርጫ ክልሎች አሸናፊ ሆኗል፣ በከፍተኛ ድምፅ አሸናፊ ሆኗል። ይህ ውሳኔ በአንድ በኩል ኢህአዴግ ያስመዘገባቸው ስኬቶች ህዝቡ እውቅና የሰጠበት ሁኔታ የፈጠረ ነው። በሌላ መልኩ ደግሞ ህዝቡ የሚያነሳቸው በርካታ ድክመቶች አሉ። እነዚህ ባሉበት ሁኔታ ነው ኢህአዴግን የመረጠው። ኢህአዴግ ችግሮቹን ይፈታል፣ የመፍታት ብቃት አለው፣ ህዝባዊ ድርጅት ነው። ኢህአዴግ የያዘው ልማታዊና ዲሞክራሲያዊ መስመር የዚችን አገር እና የህዝቦቿን ቁልፍ ችግሮች ይፈታል የሚል እምነት ጥሎ ነው ኢህአዴግን የመረጠው። ስለዚህ አሁን አስረኛ ድርጅታዊ ጉባኤውን ስናካሄድ ይሄ ህዝባዊ አደራ አለ፣ ይሄ ኃላፊነት አለ፣ ህዝቡ ለኢህአዴግ የሰጠው ማለት ነው።
ወቅቱ ላለፉት 5 ዓመታት ሲተገበር የቆየው የመጀመሪያው የእድገትና የትራንስፎርሜሽን እቅድ የተጠናቀቀበት፣ ሁለተኛው የ5 ዓመት የእድገትና የትራንስፎርሜሽን እቅድ ደግሞ ለትግበራ የተዘጋጀበት መሆኑን አቶ ደስታ ተናግረዋል። ጉባኤውም ያለፈው አፈጻጸም የሚገመገምበት፣ ቀጣዩ እቅድም የሚዳሰስበት መሆኑን አስታውቀዋል።
አሁን ያለንበት ጊዜ ያይቻል መንፈስ የሰበረ የመጀመሪያውን የእድገትና ትራንስፎርሜሽን እቅድ አጠናቀን ወደ ሁለተኛው የምንሸጋገር በት ነው። በመጀመሪያ እድገትና ትራንስፎርሜሽን እቅድ አፈጻጸም ለቀጣይ ስራ ወሳኝ የሆኑ ልምዶች ተገኝተውበታል፣ ትምህርቶች ተገኝተውበታል። እነዚህ ልምዶች፣ ትምህርቶች ተጠቅመን ህዝቡ የሰጠንን አደራ በላቀ እድገትና ትራንስፎርሜሽን ልንወጣ ይገባል የሚል መሰረታዊ ጉዳይ የያዘ ነው።
ይህ የኢህአዴግ ጉባኤ በአራቱ አባል ድርጅቶች የተካሄዱ የተናጠል ጉባኤዎችን ተከትሎ የመጣ ነው። ኦህዴድ በአዳማ፣ ደኢህዴን በሐዋሳ፣ ብአዴን በባህር ዳር፣ ህወሓት ደግሞ በመቀሌ እነዚህን ጉባኤዎች አካሂደዋል። በመቀሌ ከተማ በተካሄደው የህወሓት ጉባኤ አመራሩን የበለጠ ለማወቅ የመፈለግ ሁኔታ መታየቱን በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ዘርፍ አስተባባሪ የሆኑት የፓርቲው ምክትል ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጠቅሰዋል። ከዚህ አንጻር በማህበራዊ ድረገጾች የተሰራጩ መረጃዎች ሳይቀሩ ውይይት እንደተካሄደባቸው መቀሌ ውስጥ በሰጡት መግለጫ አብራርተዋል።
ጉባኤተኛው በተለየ ትኩረት የሰጠው ከላይኛው አመራር ማዕከላዊ ኮሚቴውን ነው። ስለዚህ ማዕከላዊ ኮሚቴው ለብቻው ነው የሚል ጥያቄ የተነሳው፣ የእሱን ጥንካሬ የእሱ ድክመት ግልጽ አድርጋችሁ አስቀምጡልን፣ ማወቅ እንፈልጋለን። ይሄ ከስራው ጋር እያይዞ የሚያነሳቸው አሉ። ሌላ ደግሞ የማህበራዊ ሚዲያው የሶሻል ሚዲያ የምለው የሚረጫው በርካታ ነገሮች ስላሉ ከሱም የተነሱ አሉ። ዋናው አመራሩን በደንብ ማወቅ የመፈለግ የተሟላ ኢንፎርሜሽን የማግኘት ጥማት እንደነበረው ነው ያየ ነው።
ማህበራዊ ሚዲያው የሚረጨው ያሉት መረጃ በትክክል ምን እንደሆነ ዶክተር ደብረጽዮን አላብራሩም። ትናንት ጉባኤውን ያጠናቀቀው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የሀገሪቱ ጠቅላይ ሚኒስትር የሆኑትን አቶ ኃይለማርያም ደሳለኝን በድጋሚ በሊቀመንበርነት መርጧል። አቶ ኃይለማርያም በዋናው የኢህአዴግ ጉባኤም በድጋሚ በሊቀመንበርነት እንደሚመረጡ፣ ለመጪዎቹ 5 ዓመታትም የሀገሪቱ ጠቅላይ ሚኒስትር ሆነው እንደሚቀጥሉ ይጠበቃል። ይህ የሚረጋገጠው ግን በጉባኤው ሂደት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንድርን ለዘገባው አመሰግናለሁ። የደቡብ ሱዳን ስምምነትና አንድምታ ተፋላሚ የደቡብ ሱዳን ወገኖች ወይም አንጃዎች ለብጥብጡ ማብቂያ የታለመ ስምምነት ፈርመው አጽድቀዋል። አሁንም እስክንድርን እናቆየዋለን። ወደዚያው እናምራ። እስክንድር እንደምናመሸህ
አሉላ።
ቀደም ብሎ በዜናው እንደተገለጠው እስክንድር ጎሳ ለይቶ በተካሄዱ ውጊያዎችና ጥቃቶች ብዙዎች የተገደሉበት ለወራት የዘለቀ የደቡብ ሱዳን ብጥብጥ ማብቂያ እንዲበጅለት የተያዘውና ያንኑ ያህል ረጅም ጊዜ የወሰደ ብዙም ያልተሳካ ድርድር ምናልባትም በመጨረሻው ተፋላሚ ወገኖች የፈረሙበት ከአንዳች ስምምነት ላይ የደረሱ መሆናቸውን የሚያመላክት ሁኔታ ታይቷል። ከስምምነቱ ይዘት እንነሳ። ምን አይነት አበይት ጭብጦች ናቸው የተካተቱት?
አሉላ፣ አንተም እንዳልከው ድርድሩ የፈጀው ጊዜ የጦርነቱን ያህል ነው። ለሀያ ወራት የፈጀ ግጭት ነው። ለሀያ ወራት አካባቢም ነው ሲደራደሩ የቆዩት ሁለቱ ወገኖች። የተቃዋሚዎቹ መሪ የዶክተር ሪያክ ማቻር ባለፈው ነሐሴ 10 በኢትዮጵያ አቆጣጠር በፈረንጆቹ ነሐሴ 17 እዚህ አዲስ አበባ ላይ ፈርመዋል። ራሳቸውን የቀድሞ ታሳሪዎች እያሉ የሚጠሩትም በፓጋን አሙም አማካኝነት ፈርመዋል የስምምነት ሰነዱን። ዛሬ ደግሞ እንግዲህ የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ስምምነቱን ፈርመዋል። ይህ ስምምነት እንግዲህ አሉላ ለሀያ ወራት የዘለቀውን ብጥብጥ ያስቆማል የተባለ ሰነድ ነው። ሰነዱ የሚያወራው ባጭሩ ስለ ብሔራዊ አንድነት የሽግግር መንግስት ምስረታ ነው። ደቡብ ሱዳንን ወደ ተሻለ ፖለቲካዊ አቅጣጫ የሚመራ ስራ የሚሰራበት የእፎይታ ጊዜ የሚሰጥ ብሔራዊ አንድነት የሽግግር መንግስት በዛች ሀገር እንደሚቋቋም ሰነዱ ይዘረዝራል። ይሄ ማለት ደግሞ አሁን በስልጣን ላይ ያሉት ፕሬዝዳንት ሳልቫኪር ማያርዲት እና መንግስታቸው ከኃላፊነታቸው ይነሱና እንደዚሁም ተቃዋሚዎቹም እንደዚሁ፣ ምክንያቱም በተቃዋሚ ጎራ ያሉትም በሚኒስትርነት እና በተለያዩ ኃላፊነቶች ከምክትል ፕሬዝዳንት ጀምሮ የነበሩ ሰዎች ናቸው እንደምታቋሉላ። እነሱም እንደዚሁ ገለል ይሉና ብሔራዊ አንድነት የሽግግር መንግስት ይቋቋማል። ሁለቱ በጋራ ያቋቁሙታል። ይህ ብሔራዊ አንድነት የሽግግር መንግስት የሚቆየው ለሁለት አመት ተኩል ነው። በዚህ ሁለት አመት ተኩል ጊዜ ውስጥ ምርጫ ይካሄዳል። አዲስ ህገ መንግስት ይረቀቃል። ሁለቱም ፕሬዚዳንት ኪርም ሆኑ የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የራሳቸውን ጦር ነው የሚመሩት በአሁኑ ሰዓት። በሽግግር መንግስቱ 30 ወራት ነው የሚቆየው። የሽግግር መንግስቱ ሁለት አመት ተኩል 18ቱን ወር ሁለቱም የየራሳቸውን ጦር እየመሩ ይቆያሉ። ነገር ግን ልክ 18ኛው ወር እንዳለቀ የሁለቱ ጦር ይዋሃድ እና ደቡብ ሱዳን በአንድ እስር የተዋሃደ ጦር ይኖራታል። ያ ጦር የሚመራውም የሽግግር መንግስቱን እንዲመሩ በዚህ ሰነድ መሰረት ስምምነት ላይ የተደረሰባቸው የአሁኑ ፕሬዝዳንት ሳልቫኪር ማያርዲት ይሆናሉ። ምክትላቸው ደግሞ ዶክተር ሪያክ ማሻር ሆነው ይቀጥላሉ። በዚህ የብሔራዊ አንድነት የሽግግር መንግስት ውስጥ ማን ምን አይነት ስልጣን ይኖረዋል የሚልም አለ። ለምሳሌ በዚህ ሰነድ ውስጥ በዚህ መሰረት ይሄንን ለሁለት አመት ተኩል የሚቆየውን የብሔራዊ አንድነት የሽግግር መንግስት በፕሬዝዳንትነት የሚመሩት የአሁኑ ፕሬዝዳንት ሳልቫኪር ማያርዲት ናቸው። ተቀናቃኛቸው ዶክተር ሪያክ ማሻር ደግሞ ተቀዳሚ ምክትል ፕሬዝዳንት የሚል ቦታ ይኖራቸዋል። ሁለቱም ቦታ ይዛሉ። የሚኒስትርነቱንም ቦታ እንደዚሁ ይከፋፈሉታል። 53% የሚሆኑ የሚኒስትርነት ቦታ ለምሳሌ ለፕሬዚዳንት ኪር ወገኖች ይሰጣል። 33% የሚሆነው ደግሞ ለዶክተር ማቻር ወገኖች ይሰጣል። የቀረው ደግሞ ራሳቸውን የቀድሞ ታሳሪዎች እያሉ ለሚጠሩትና ለሌሎች የሚሰጥ ይሆናል ማለት ነው። ስለዚህ ስለ ስልጣን ክፍፍል ያወራል። ህገ መንግስት እንደሚረቀቅ ይናገራል። በዚህ ሁለት አመት ተኩል ጊዜ ውስጥ የሁለቱ ጦር እንደሚዋሃድ፣ የፍትህ ስርዓት ይዘረጋል እና ምንድን ነው ጥሩ መሸጋገሪያ ድልድይ ይኖራል። ይህንን ነው እንግዲህ ያሻጣላቸው የቆዩት እነዚህ ናቸው።
በርከት ያሉ ዝርዝሮች የተካተቱበት ነው። ምናልባትም በወረቀት ላይ የሰፈረውን ያህል ስምምነቱ በተግባር ያን ያህል ቀላል ላይሆን ይችላል። እስኪ ምናልባት በመጨረሻዎቹ የፊርማ ስነ ስርዓቶች ጥቂት ቀናት ሳይቀር ሲያወዛግብ የቆየ ሁኔታ እንመልከት። ቀደም ብለህ እንደገለጽከው የተቀናቃኙ መሪ ሪክ ማቻር ቀድሞ ይፈርሙ እንጂ ፕሬዚዳንት ሳልቫኪር ጊዜ ይሰጠኝ ላስብበት በሚል ከቆዩ በኋላ አሁን በፈረሙበት ሰዓትም ቅሬታ እያላቸው እየፈረሙ መሆኑን ነው ያስታወቁት። ምን ማለት ነው ይሄ? የቱንስ ያህል ትርጉም ይኖረዋል ተብሎ ይታሰባል?
ይሄ ማለት አሉላ እንግዲህ እነዚህ ሁለት ወገኖች ሲያደርጉ የነበሩት ድርድር ትንሽ በታሪክም ከሚታወቁት ብዙ ጊዜ ካየናቸው ድርድሮች የተለየ ነው ማለት ይቻላል። ብዙ ጊዜ ድርድሮች አሉላ ቀስ በቀስ ወደ ስምምነት እየተቃረቡ ይመጡና ተፋላሚ ወገኖች ከዛ በኋላ ተፈራረሙ ሲባል ነው የምትሰማው። እነዚህ ወገኖች ከዚህ በፊት የፈረሟቸውን ስምምነቶችም ስናይ አንድ ለየት ያለ ነገር አለው። 15 ቀን ሲደራደሩ ቆይተው 14ቱንም ቀን ምንም በፍጹም እየተስማማን አይደለም ይሉና 15ኛው ቀን ላይ ነው ሲፈራረሙ እንመታየው። እንግዲህ በሂደት ነው እንጂ የሚመጣው ስምምነት እንዴት በዚህ ሁሉ ነገር በአንድ ቀን ተስማሙ ያስብልሃል? ይሄም ያሳይህ በአንድ በኩል አብዛኞቹን ስምምነቶች እየፈረሙ ያሉት ዓለም አቀፉ ህብረተሰብ ያደረገባቸው ጫና ለህዝባችሁ ስትሉ ለሚሰደደው ለሚሞተው እየተቃየላለው ህዝባችሁ ስትሉ ሰላም አውርዱ ፈርሙ እየተባሉ በመሆኑ ነው እንጂ አምነውበት የማይመስልበት ሁኔታ አለ። አንዱ አሁን አንተ የተከፈከው ቅሬት አለን የሚሉት ነገር የስልጣን ክፍፍሉ የተመለከተ ነው። ለምሳሌ አሉላ ፕሬዝዳንት ሳልቫ ኪር ማያርዲት አሁን ቀደም ሲል የተነጋገርንበትን እሳቸው ፕሬዝዳንት ሆነው እንደሚቀጥሉ ተቀናቃኛቸው ዶክተር ሪያክ ማቻር ደግሞ ተቀዳሚ ምክትል ፕሬዝዳንት እንደሚሆኑ የሚገልጸው የስምምነቱ ክፍል አልተዋጠላቸውም ማለት ይቻላል። ምክንያታቸው ምንድነው? አንዳንድ ከበድ ያሉ ውሳኔዎችን ፕሬዝዳንቱ ሲወስን ተቀዳሚ ምክትል ፕሬዝዳንቱን ማማከር አለበት ወይም የሱን ይሁንታ ማግኘት አለበት የሚል አንቀጽ አለ። ለምሳሌ አንዱ ይሄ ነው እሳቸውን ያልተስማማቸው
ነው።
ዋነኛው አደራዳሪ አምባሳደር ስዩም መስፍን ባለፈው ከኛ ጋር በነበራቸው ቃለ ምልልስም ሲናገሩ ባጭሩ ሳልቫኪር ያልተስማሙት በዚህ ሰነድ ስልጣን አላካፍልም በሚል ነው ብለው ነበር። ስልጣን አላካፍልም ማለት አንዳንድ ጉዳዮች ላይ የተቀዳሚ ምክትል ፕሬዝዳንቱ የተቀናቃኛቸው ይሁንታ ያስፈልጋል የሚለውን የስምምነቱን ክፍል እሳቸው አልደገፉትም። ለምሳሌ ጦርነት ሲታወጅ፣ አዋጅ ሲወጣ፣ አዋጅ ሲሻር የመሳሰሉ ነገሮች አሉበት። ቁልፍ ቁልፍ የሆኑ የፕሬዝዳንታዊ ውሳኔዎች ላይ ተቀዳሚ ምክትል ፕሬዝዳንቱ ይሁንታ የግድ ያስፈልጋል የሚለውን ሳልቫኪር አልተቀበሉትም። ይህን ያላስማም ከደቡብ ሱዳን መንግስት በኩል ደግሞ የሚደመጠው በፍጹም እኛ ይሄኛውን ክፍል አይደለም ቅሬታ አለን ያልነው ጁባ እስከ 25 ኪሎ ሜትር ሬዲየስ ድረስ ከወታደራዊ እንቅስቃሴ ውጭ ትሆናለች የሚለውን ሀረግ ነው ከሉዓላዊነት ጋር ስለሚያያዝ ይሄንን ያልተስማማ ነው። የውጭ ኃይሎች ጁባንና ሌሎች ትልልቅ ከተሞችን የደቡብ ሱዳንን የሳልቫኪርም ጦር ይወጣና የማቻርም ጦር እዛ አካባቢ እንዳይገኝ ይደረግና ሶስተኛ ወገን ነው የሚሰፍረው የሚልም ክፍል አለ ስምምነቱ ላይ። እና እኛ ያልተስማማ ነው በዚህ ነው፣ ይሄንን ያልተቀበልነው ደግሞ ከሉዓላዊነት ጋር የተያያዘ ነገር ስለሆነ ነው የሚል ነው የደቡብ ሱዳን መንግስት በኋላ ላይ እየተናገረው በማስተባበል ማለት ነው። በአደራዳሪዎች እንደ አይነቱ ስብስብ ነገሮች አሉበት አሉላ።
ይሄ ምናልባትም ፍጹም ቀጥተኛ የሆነ ጥያቄ የሚያስከትል ነው። አሁንም እንኳን በስምምነቱ ምናልባትም ፈተና ላይ የሚወድቅ ጥያቄ የተነሳ ባለበት ከዚህ ቀደም የነበሩ ልምዶችም የተደረጉ ስምምነቶች ያለመተግበራቸውን እንደታሰቡት ከፍጻሜ ያለመድረሳቸውን ከግምት ያስገባ ይሄስ ምን የተለየ ውጤት ይኖረዋል የሚል ጥያቄ ያስነሳል። ብዙ ፍጅት ብዙ እልቂት ከተደረገ በኋላ ነው ይሄ ስምምነት እየተደረሰ ያለውና ምን ያህልስ ተስፋ ይሰጣል? በዓለም አቀፍ አደራዳሪዎች ግፊት የመጣ እንዲህ ያለ ስምምነት የደቡብ ሱዳን አዋቂዎች ተንታኞች ምን ይላሉ?
እንግዲህ አሉላ አሁን እንዳነሳኸው አይነት ስጋት አንዳንድ ተንታኞች የጸጥታ ተንታኞችን ማንጸባርቀዋል። ከዚህ ቀደም ሰሞኑን ያናገርኳቸው የጸጥታ ተንታኝ ለምሳሌ ቢፈረምም እንኳን ስለ በተግበሩ ዋስትና የለም ብለዋል። ይሄን ለማለታቸው ደግሞ ብዙ ምክንያቶች አሏቸው። አንደኛ እነዚህ ሁለት ወገኖች ከዚህ ቀደም የተኩስ አቁም ስምምነትን ተግባራዊ ማድረጊያ ስል እንደዚሁም ሌሎች ነገሮች ተፈራርመው ያውቃሉ። ነገር ግን ሲተገብሯቸው አልታየም፣ ሲጣሱ ነው የታየው። ሁለተኛው ምክንያታቸው እነዚህ ተንታኞች የሚገልጹት ደግሞ ይህ ስምምነት እንዳልኩህ ባለቀ ሰዓት ነው ተቀራረብን ብለው የፈረሙት እና ነገር ግን በነበሩት የድርድር ሂደቶች ሁሉ ይሄ የተዘጋጀውን የስምምነት ሰነድ 75 ገጽ አካባቢ ነው እሱን በተመለከተ አሉታዊ ቅስቀሳ ሲያደርጉ ነው የቆዩት ሁለቱም በደጋፊዎቻቸው ዘንድ መንግስትም ተቃዋሚዎቹም። ይሄ ስምምነት ሰነድ በፍጹም ለኛ ተቀባይነት የሌለው ነው፣ ሌላኛውን ወገን የሚጠቅም ነው፣ እንደዚህ ያደረገ ነው በሚል በደጋፊዎቻቸው ዘንድ ከፍተኛ ቅስቀሳ ሲያደርጉ ነው የቆዩት ሁለቱም ወገኖች። እንደዚህ አሉታዊ ቅስቀሳ ሲያደርጉበት የነበረውን የስምምነት ሰነድ አሁን ደግሞ ተቀበልነው እኮ ፈረምነው ብለው እንደገና ደጋፊዎቻቸውን ማሳመንና እንዲተገብሩት እንዲቀበሉት ማድረግ በራሱ እንቅፋት ይሆንባቸዋል ነው የሚሉት ተንታኞች። እና እንዳልከውም መተግበሩ በራሱ ተግባራዊ መደረጉ በራሱ እንግዲህ በሂደት የሚታይ ይሆናል። ነገር ግን ያለፉትን ልምዶች እንመልከት ካልን አስቸጋሪ እንደሚሆን ነው የተለያዩ ተንታኞች እየገለጹ የሚገኙ።
መልካም እስክንድር፣ ሌሎች በርከት ያሉ ጥያቄዎችን የሚጋብዝ ነው። እንዳልከውም ወደፊት የሚታይ ነው። 20 ዓመታት ከሰሜን ሱዳን ጋር ሲዋጋ የኖረ ህዝብ ሰላም አገኘ በተባለበት ሰዓት ጎሳ የለየ ሌላ አዲስ ጦርነት አዲስ ግጭት ነው የጠበቀው። ምን አይነት ቀጣይ ዕጣ ይኖራት ይሆን ደቡብ ሱዳን? በሌሎች ዘገባዎቻችን እንመለከታለን። ለአሁኑ ግን ለጊዜ አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ።
ንግድና መጣኔ ሀብት ነው ተከታዩ። በቅርቡ በተለያዩ የኢትዮጵያ አካባቢዎች የታየው ድርቅ በእህል ሰብል ገበያው ላይ ያሳደረው ተጽዕኖ ይኖር ይሆን? የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማእግዜር ያነጋግራቸዋሉ።
ዘንድሮ የክረምቱ ዝናብ ዘግይቶ ነው የጀመረው። ከዓመቱ አጋማሽ ጀምሮ በድርቅ የተጠቁ የምስራቅና የሰሜን ምስራቅ የኢትዮጵያ አካባቢዎች ላይ ያለው ተጽዕኖም ከፍ ያለ ሆኗል። በርካታ ከብቶች በአፋርና ሶማሌ ክልሎች ሞተዋል። ድርቁ ያስከተለው ጉዳት ደግሞ ከ4.5 ሚሊዮን በላይ ዜጎችን የምግብ ተረጂ እንዳደረገ የተባበሩት መንግስታት ድርጅት አስታውቋል። አስቀድሞ ከተገመተው የ1.5 ሚሊዮን ጭማሪ መኖሩንም ያክላል የመንግስታቱ ድርጅት ዘገባ። በዛሬው ዕለት የአዲስ አበባ የእህል ነጋዴዎች ማህበር ሊቀመንበርን አነጋግረናል።
ሳሚ ሁሴን እባላለሁ። የአዲስ አበባ እህል ነጋዴዎች ማህበር ሊቀመንበር ነኝ። ማህበራችን በእህል ስራ ላይ በቀጥታ ገበያም በማድረግ ይታወቃል። በአሁኑ ሰዓት አዲሱ ምርት ይመጣል ብሎ ስለሚል ገበሬውም በብዛት እህሉን ወደ ገበያ የሚያቀርብበት ወቅት ነው። ስለዚህ ክረምቱን ተከትሎ ሰው ለአዲሱ ምርት እንትን ለማድረግ ያስቀመጠውም የለቀቀ የሚያወጣበት ስለሆነ በሰሞኑን አሁን ይሄ ገብስ ጥቁር የሚለው እስከ 1,000 ብር ሁሉ የገባበት ሁኔታ ነበረ። አሁን ግን ወደ 900 ብር ዝቅ ብሏል ማለት ነው። ነጭ ገብስም እስከ 900 እስከ 1,000 ይገባ ነበር። አሁን ከ820 እስከ 850 ወርዷል። በቆሎ ድብልቅም እንደዚሁ እስከ 500 ሁሉ የወጣበት ሁኔታ ነበር። አሁን ከዚህ በነሐሴ ወር ከ420 እስከ 450 ነው። አዲሱም ደግሞ የመጣው አዲሱ በቆሎ ከ350 እስከ 400 ነው። የፍንጫ ከ450 እስከ 470 ነው። የፍንጫ በቆሎ እነዚህ የበቆሎ አይነቶች ናቸው። ስንዴ፣ የዳቦ በፊት እስከ 1,100 እስከ 1,200 ብር ነበረ። አሁን ወርዶ ከ950 እስከ 1,000 ብር ነው። የቅንጬ ከ1,500 ሁሉ የደረሰበት ወቅት ነበር፣ በተለይ በአለፈው በሰኔና በግንቦት አካባቢ። አሁን ግን ከ1,100 እስከ 1,200 ነው። ጤፍ ቀይ አሁንም አንጻራዊ ነው፣ 1,100 እስከ 1,200 ነው። ሰርገኛ ከ1,300 እስከ 1,500 ነው። ነጭ ማኛ 1,500 እስከ 1,700 ነው። እንደየ ሀገሩና እንደ ጥራቱ ይለያያል ማለት ነው። ከ1,500 ይነሳል እስከ 1,700 ይቆማል ማለት ነው። ከዚህ በላይ የለም፣ ከዚህ በታችም የለም። ነጭ ጤፍ እንደ እንትን ያላለ ካልሆነ በጥራጥሬ በኩል ይሄን እንደሆነ አሁንም በባቄላ ከ1,600 እስከ 1,700 ነው። ባቄላ ወፍራሙ እስከ 1,750 ይወጣል። አተር 1,650 ነው። ምስር እስከ 2,800 እስከ 3,000 ሁሉ የገባበት ሁኔታ አለ አሁን ምስር። እና ሽምብራም እንደዚሁ ትንሽ ወረድ ይላሉ። ምክንያቱም ታህሳስ ላይ ነው እሱ ገና የምርቱ ጊዜ ስላልደረሰና አሁን ይመጣልም ተብሎ ስለማይጠበቅ እነዚህ ትንሽ ሽምብራና ምስር ናቸው እንትን ያደረጉት እንጂ ባቄላም በአንጻራዊነት ትንሽ ወረድ ብሏል በዚች ወር። አተርም እንደዚሁ እስከ 800 ሊወጣበት ነበር። አሁን አተር 1,650 ወርዷል። እስከ 1,600 ማለቃጫጭን አተር።
አቶ ሳሚ ሁሴን የአዲስ አበባ እህል ነጋዴዎች ማህበር ሊቀመንበር፣ ከዚህ ጋር እንግዲህ በዚህ ክረምት የክረምቱ ዝናብ ዘግይቶ ከመጀመሩ ጋር ሲታይ አሁን ያለው ገበያ የእህል ዋጋ ከሌሎች ክረምቶች በምን ይለያል?
እኛ ላይ እንግዲህ በነጋዴ እንትን ነው የምናየው፣ በገበሬ እንትን አይደለም። እህሉ በአሁኑ ሰዓት ምንም ከሌላ ጊዜ ክረምት የተለየ አገባብ አይደለም አሁን እየገባ ያለው። ወደፊት የሚመጣው እንግዲህ የዝናቡ መቆራረጥ ምናምን የሚባለው ነገር በገበሬው በኩል የሚያስከትለውን እንትን የወደ ኋላ እንትኑን ባናቅም፣ በአሁኑ ሰዓት ግን እህል በሌላ የዛሬ አመት ነሐሴ እና የዛሬ አመት ሐምሌ ከሚገባው እህል ባልተናነስ ሁኔታ ነው። በረንዳችንም በቁጥር በየቀኑ የገበያ ጥናትም አለን፣ የገበያ ቁጥጥርም አለን። ከንግድ ቢሮ ጋር በመጣመር በምናደርገው የእህል ግብይት እንትን የመኪኖች አገባብ ከየክፍለ ሀገሩ መኪና በብዛት እየመጣ ነው ያለው። ምንም አይነት በዚህ እንትን የለውም። ከዛሬ አመት ነሐሴ ወር ከሚገባው የዘንድሮ ነሐሴ ወር የሚገባው እንትን አላደረገም። እንደ ዝናቡ እንደሚባለው እንትን በፍጹም እንትን አላደረገንም። እህሉ እየገባ ነው። አሁን ዛሬ ራሱ በጣም ቦታ ሌላ ጊዜ ማክሰኞና ሰኞ፣ ሮብና አርብ ነው በብዛት። ዛሬ ማክሰኞ ራሱ እህል የማይገባበት ቀን የሚባለው ዛሬ ራሱ መቆሚያ አልነበረም። በጣም የገባው መኪና እና ለዚህ ለዋጋው እንትን መውረድ ምክንያት ነው ብዬ የራሴን ግምት ነው።
ምክንያቱ ምንድን ነው ብለው ያስባሉ? ብዙውን ጊዜ እንግዲህ የክረምቱ ዝናብ ዘግየት በሚልበት ጊዜ ገበሬ እየፈራ ምርቱን ወደ ገበያ ይዞ ያለመውጣት ሁኔታ ስላለ የዋጋ መጨመር እንደሚታይ ነው የሚታወቀው። ያው የአቅርቦትና የፍላጎት ጉዳይም ስለሆነ አሁን ግን ለምን ይመስሎታል ምርቱ ወደ ገበያ እየገባ ያለው? ምን ምክንያት አለው? የተለየ ነገር ካለ
እንግዲህ ይሄንን ምናልባት የግብርና ባለሙያዎች ቢናገሩት ይሻለው ነው። እኔ ነጋዴ ነኝ፣ ነጋዴን ነው የምወክለው። እህሉ ሲመጣ ተቀብሎ ለበላተኛው ለተጠቃሚው ማድረስ ነው።
በዚህ ባለፈው ዓመት ውስጥ ከ270 ሚሊዮን በላይ የግብርና ምርት መገኘቱን የኢትዮጵያ የግብርናና የገጠር ልማት ሚኒስቴር ያወጣቸው መረጃዎች ይጠቁማሉ። ሆኖም በቀጣዩ ዓመት ምርት ላይ የዝናብ እጥረቱ የሚኖረው ተጽዕኖ አሳሳቢ መሆኑን የዓለም አቀፍ ድርጅቶች በመግለጽ ላይ ናቸው። በአዲስ አበባ የምጣኔ ሀብት አማካሪው ዶክተር ደምስ ጫን ያለው የዝናብ እጥረቱ ሊያስከትል የሚችለው የዋጋ ጫና የክረምቱ ዝናብ ዘግይቶም ቢሆን በመጀመሩ ተቃሏል ይላሉ።
ክረምቱ እንደሰማችሁት መኸሩ ትንሽ ዝናቡ አመጣጡ ጥሩ አልነበረም፣ ግን አሁን ላይ እየዘነበ ነው። ቢሆንም ለዋና መጀመሪያ በረዥም ዝናብ ለሚበቅሉ እህሎች ጥሩ አልነበረም የሚል ድምዳሜ ላይ ነው የተደረሰው። በነገራችን ላይ የመኸሩ ብቻ ሳይሆን በልጉ ላይም እንደዚሁ ትንሽ የዚህ የዝናቡ መዛባት ጉዳይ ችግር እንደ ፈጥሮ እንደነበር ነው እንግዲህ በምርት ላይ የሚታየው።
እንግዲህ ብዙውን ጊዜ ከአስቀድሞ እንግዲህ አንድ ዓመት የዘለቀ ነው የሚሆነው ሁለት የምርት ወቅቶች ላይ የዝናቡ ሁኔታ ያልተስተካከለ ከሆነ። በአጠቃላይ በገበያ በተለይ ደግሞ በሸማቹ ላይ የሚኖረው ተጽዕኖ ከአቅርቦት ጋር የተያያዘ ስለሚሆን ምንድን ናቸው በአቅርቦት በኩል ያሉ እክሎች?
እንደምታውቀው ዋጋ የሚወሰነው በገበያ ላይ ያለ የፍላጎትና የአቅርቦት መመጣጠን ወይ አለመመጣጠን የሚፈጥሩት ሁኔታ ነው። አቅርቦትን ከሚወስኑት ነገሮች አንዱ ምርት ነው ራሱ በወቅቱ የተመረተው የምርት መጠን ሲሆን፣ ሁለተኛው ግን የተመረተው ምርት መጠን ለብቻው አቅርቦቱ ላይ ችግር የለውም፣ ለገበያ ላይ የቀረበው ይሄም እንግዲህ መጠን ነው። የገበያ ላይ የሚኖረው መጠን ደግሞ የግዴታ ዘንድሮ የተመረተው ምርት ብቻ አይደለም። ቀደም ሲል የተመረተውና በስቶር ሊቆይ የሚችሉ ቆይተው የሚወጡ ሊኖሩ ይችላሉ። ከዛ በተጨማሪ ደግሞ በወቅቱ በገበያው በሀገር ውስጥም ባይመረት ለምሳሌ በሀገር ደረጃ ስናወራ ማለቴ ነው መንግስት ከውጪ አስገብቶ ገበያው ላይ ዋጋንም ለማረጋጋት ብሎ የሚያደርገው ለምሳሌ በስንዴ ለረዥም ጊዜ ስናደርግ የነበረው ነው ሁኔታ አቅርቦት ውስጥ የሚካተት ነገር ነው። ስለዚህ እነዚህ ተደምረው ነው አቅርቦት የሚለውን የሚወስኑት። እስካሁን ድረስ ሲግኒፊካንት የሆነ የዋጋ ጭማሪ አለ የሚል እየሰማንን አይደለም፣ እያየንም አይደለም። ግን አሁን በምንለው ምክንያት ተፈጠረ የምንለውን ችግር ግን ልናየው የምንችለው አሁን አይደለም። ኦኬ ስፔኩሌተርስ ሊኖሩ ይችላሉ፣ ግን አሁን የሚደረገው ኢንተርቬንሽን እስካሁን ድረስ በዋጋ ላይ በዚህ በአጭር ጊዜ ውስጥ የታየ ጭማሪ ብዙም የለም።
አድማጮች የተከታተላችሁት የምጣኔ ሀብት ዝግጅታችንን ነው። በያላችሁበት የየራሳችሁን የገበያ ሸመታ አጋጣሚዎችና ሁኔታዎች የገበያውን ውሎ በበኩላችሁ ያላችሁን አስተያየት ብታደርሱን እናስተናግዳለን። ስርጭታችንን ወደ ማገባደዱ እየተቃረብን ነው። በ1431 መካከለኛ ሞገድ ልዩ የግማሽ ሰዓት ስርጭታችን የዛሬው እዚህ ላይ ያበቃ። ከምሽቱ 3 ሰዓት ላይ በ1922 እና 25 ሜትር ባንዶች እንገናኝ። መልካም ምሽት ከማጋ
This program has come to you from the Voice of America, Washington.